ጤና ይስጥልኝ እንደምን አመሻችሁ ወልማችቻችን ዛሬ ሐሙስ ነሐሴ 17 ቀን 2010 ዓመተ ምህረት ነው። ትኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በተደገሰልን በጥብጥ መገኘት አንገደድም በሚል ሆፍን ጀምራለን። የህዝብ አቸናፊነት አይቀሬ ነው። በመጨረሻም የነሐሴ ወር የዲሞክራሲያ እትም የደርሰናልን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በሰኔ 16ቱ የመስቀል አደባባይ የቦምብ ፍንዳታን ተከትሎ በቁጥጥር ስር ውሎ ምርመራ እየተካሄደበት ያለው በብሔራዊ ደህንነትና መረጃ አገልግሎት ውስጥ የደህንነት መምሪያ ኃላፊ የነበረው ተስፋዬ ኡርጌ በአሁን ወቅት በአገሪቱ ውስጥ በተለያዩ አካባቢዎች ለሚነሱ ግጭቶች እጁ ያለበት መሆኑንና እንዲሁም ቦምብና የጦር መሳሪያ የተገኘበት መሆኑን በዛሬው ቀን መርማሪ ፖሊስ ለፍርድ ቤቱ በሰጠው ቃል ገልጿል። ፖሊስ ለፍርድ ቤቱ በሰጠው ተጨማሪ ማብራሪያ ተስፋዬ ኡርጌ ከበላዩና ከበታቹ ከነበሩ ኃላፊዎች ጋር በመመሳጠር በሰኔ 16 የደረሰውን የቦምብ ፍንዳታ በማስተባበር ተግባራዊ እንዳደረገው ዘርዝሯል። በግለሰቡ ላይ የሚካሄደው ምርመራ ገና ያልተጠናቀቀ መሆኑን ፖሊስ ገልጾ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ በፍርድ ቤቱ ተፈቅዶለታል። በአዲስ አበባ ከተማ የመሬት እንዲሁም የቀበሌና የጋራ መኖሪያ ቤቶችንና ህንጻዎችን አስመልክቶ የኦዲት ስራ እየተካሄደ ሲሆን በህገወጥ መንገድ የተያዙ ቤቶችን ዝቅተኛና መካከለኛ ገቢ ላላቸው ዜጎች ለማስተላለፍ የታቀደ መሆኑ ተገልጿል። አስተዳደሩ በህገወጥ መንገድ የተያዙ ቤቶችን አስመልክቶ ነዋሪዎች ያላቸውን መረጃ ለጽህፈት ቤቱ እንዲያስተላልፉ የጠየቀ ከመሆኑ ሌላ ይህን የሚቃወሙ ሰዎች ሁከት ሊፈጥሩ እየተዘጋጁ ነው የሚል ስጋቱንም አስተላልፏል። ኢትዮ ቴሌኮም በርካታ ዜጎች የሚማረሩበትን ታሪፍ በማሻሻል ቅናሽ ያደረገ መሆኑ ተነግሯል። በዚህ መሰረት የስልክ የኢንተርኔት አገልግሎት ላይ የ43 ከመቶ ቅናሽ፣ የብሮድባንድ ኢንተርኔት ላይ የ54 ከመቶ፣ የስልክ ድምጽ ላይ 40 በመቶ እንዲሁም የሞባይል የጽሁፍ መልእክት 43 ከመቶ ቅናሽ አድርጓል ተብሏል። የተደረገው የታሪፍ ማሻሻያ ዜጎችን የመክፈል አቅም ያገናዘበ አይደለም የሚሉ ዜጎች አገልግሎት ለማግኘት 41 ሚሊዮን ዜጎች ቢመዘገቡም መጠቀም የሚገባቸውን ያህል እየተጠቀሙ አይደለም ይላሉ። ህግ የማስከበርና የማስፈጸም አቅም ፍትሃዊነት የጎደለውና ሰፊ ክፍተት ያለበት መሆኑን የፌደራል ጠቅላይ አቃቤ ህግ ያመነ መሆኑን ገለጸ። ተቋሙ ኃላፊዎች በሰጡት ማብራሪያ መሰረት እስካሁን ድረስ አንዳንድ ማሻሻያዎች እየተወሰዱ ቢሆንም ከህዝብ አመኔታ እርካታ አንጻር የፍትህ ስርዓቱ ዝቅተኛ ደረጃ ላይ የሚገኝ መሆኑ ተገምግሟል። በአሁኑ ወቅት የህግ የበላይነት ትርጉም ያጣበት ሁኔታ በየቦታው እየተከሰተ ከመሆኑም በላይ የፍትህ ስርዓቱ ነጻና ገለልተኛ ሆኖ የህዝብን የፍትህና የህግ ፍላጎት በማሟላት ደረጃ ላይ አይደለም ተብሏል። የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ለሶስት ቀናት ሲያካሂድ የነበረውን ስብሰባ ረቡዕ አጠናቋል። ድርጅቱ ባሰራጨው መግለጫ ስብሰባው እየተካሄደ ያለው ለውጥ አመርቂ መሆኑን ገምግሞ በዚሁ መቀጠል ያለበት መሆኑን የወሰነ መሆኑን የገለጸ ቢሆንም በግንባሩ ውስጥ ባሉ አባል ድርጅቶች መካከል ሽኩቻ የነበረ መሆኑንም አልሸሸገም። በተሰራጨው መግለጫ ውስጥ በአባል ድርጅቶች መካከል ያለው አንድነት በሚፈለግበት ደረጃ ላይ የደረሰ እንዳልነበር የተገመገመ መሆኑንና የአመለካከት አንድነት በሚያመጣ ጉዳይ ላይ ውይይት መደረጉን ገልጿል። ስብሰባው ውይይቱ ወደ ተግባር ለመለወጥ አቅጣጫ አስቀምጧል በሚል ይግለጽ እንጂ በአባል ድርጅቶች መካከል የነበረው ችግር መፍትሄ ያገኝ አያገኝ አይገልጽም። በኢትዮጵያ ሶማሊያ አካባቢ ሹሞች የነበሩ ሁለት ግለሰቦች በሶማሊላንድ የታሰሩ መሆናቸው ተዘገበ። የቀድሞ የክልሉ የትምህርት ኃላፊ ኢብራሂም አደም መሐመድና የቀድሞ የክልሉ የፍትህ ቢሮ ኃላፊ አብዲ ጂማ ተላልፈው ለኢትዮጵያ የሚሰጡ መሆን አለመሆናቸው አልተገለጸም። بتهاز الزينة إيسوف ديبا يتبالو يكدلو غجي بارتي يسواوي مبتتا غاينا بتبابروت منغستاد درجتوست برجم عمتا سيسورو ينبروتن آتو مصطفى عمرن يكدلو پريزدنت أرغو يشوما مونون قلصوال ባለፈው ሳምንት በኡጋንዳ ያልተፈቀደ መሳሪያ ይዟል በሚል ታስሮ የነበረው ታዋቂ ዘፋኝና የኡጋንዳ ምክር ቤት አባል ኪያጉላኒ ሴንታሞ ወይም በቁልምጫ ስሙ ቦቢ ዋይን ከአንድ ሳምንት እስር በኋላ በወታደራዊ ፍርድ ቤት ቀርቦ በነጻ የተለቀቀ መሆኑ ታውቋል። የወታደራዊ ፍርድ ቤት በነጻ ቢለቀውም የሙሰቪኒ አስተዳደር እንደገና ይዞ በሲቪል ፍርድ ቤት በአገር ክህደት ወንጀል የከሰሰው መሆኑ ተነግሯል። የፕሬዝዳንት ሙሰቪኒ ተቃዋሚ የሆነው የ36 አመቱ ቦቢ ዋይን በተለይ በወጣቶች ከፍተኛ ዝናን ያተረፈ ሲሆን ባለፈው ሳምንት በቁጥጥር ስር ሲደረግ ከፍተኛ ተቃውሞ ተነስተ የነበረ መሆኑ ይታወቃል። ግለሰቡ በእስር በነበረበት ጊዜ ድብደባ የተፈጸመበት ሲሆን መያዙን የተቃወሙ በርካታ የምክር ቤት አባሎች የታሰሩ መሆናቸውም ታውቋል። በእስር ቤት ሆኖ ድብደባ የደረሰበትን ያካል ጉዳት ወደ ሐኪም ቤት ሄዶ ለመታከም እንዲችል ፍርድ ቤት ፈቅዶለታል ተብሏል። አድማጮቻችን ዜናው በዚህ ላይ ያበቃል። በመስከተል የምንሰማው ኸተታ በፍኖተ ዴሞክራሲ የተላለፈው ነሐሴ 10 ቀን 2009 ዓመተ ምህረት ነበር።
በተደገሰልን በጠበት መገኘት አንገደድም። ዘረኞቹም ሆኑ ኢምፔሪያሊስቶች ዘመናዊ ቅኝ ገዢዎቹ ለኢትዮጵያም ሆነ ለመላው አፍሪካ በጠብጥና ጦርነትን ወጥውጣው ደግሰውልናል። ሊያፋጁን ለጨርሱንና ሶማሊያ ወይም የመን ሊያደርጉን ማለት ነው። የታቀደው በስራ ላይ መዋል መጀመሩ ይታወቃል። የሊቢያን መንግስት ጥለውና ጋዳፊን ገድለው በፈጠሩት የስርዓት አልበኝነትና የአክራሪ ሁኔታ ሊቢያ ብቻ ሳትሆን መዘዙ ወደ ምዕራብ አፍሪካም ተዛምቶ በናይጄሪያ ያለው የቦኮ ሐራም እንቅስቃሴ መስፋፋቱ ብቻ ሳይሆን እነ ማሊና ቡርኪና ፋሶም ሰለባ የሆኑበት ሁኔታ መኖሩን ሰሞኑን በታዩ ግድያዎች ለማወቅ ችለናል። የሊቢያ የጦር መሳሪያ በገፍ ወደ ምዕራብ አፍሪካ መሰራጨቱና የነሳውዲ ጣልቃ ገብነት ማየሉም ምስጢር አይደለም። እስራኤል ከሳውዲና ኢሚሬትስ ጋር የምትተባበረበት ሁኔታ መከሰቱም ጉድ የሚያሰኝ ሆኗል። በሶማሊያ ያለው በጥብጥ እንዳለ ሆኖ የአረቡ ሰላጤ ሀገሮች ውዝግብ የአፍሪካ ቀንድን ሁኔታ ይበልጥ ማቃወሱም ታይቷል። በኮንጎ ወደ 6 ሚሊዮን የሚጠጋ ህዝብ ለሞት ተዳርጎና ያገሪቱም ሀብት ተዘርፎ ያበቃ ሆኖ አልተገኘም። ደቡብ ሱዳን በውጭ ኃይሎች ግፊት ወደ መገንጠል አምርታ ነጻ ወጣው ካለች ጀምሮ በሙስናና በጦርነት ተዘፍቃ በሚሊዮን የሚቆጠሩ ዜጎቿን አፈናቅላለች፣ ገላለች፣ አገርና መንግስት ለመባልም የምትታቀት ሆናለች። የራሳችን ዕጣ ፈንታ ከዚህ ጋር ተያይዞ የሚታይ ነው። ዘመናዊ ቅኝ ገዢዎች አፍሪካን አንበርክከው ሊገዙ ሊበዘብዙ አሁንም ይቅበዘበዛሉ። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይና ከብጥብጦቹና መረን አልባ ዝርፊያዎቹ በስተጀርባ ናቸው። በጅቡቲ በርካታ የወታደር ኃይል ቻይናም ሳትቀር አስፈራዋል። ባለፈው የአሜሪካ ግንባር ቀደምትነት አፍሪካ የባዕዳን በተለይም የአሜሪካ የጦር ሰፈር ሆና ትገኛለች። የሰላም የኖቤል ሽልማት ያገኘው ኦባማ በአፍሪካ ላምባገነኖች ደጀን ሆኖ የጦር አበጋስ ሆነ እንጂ ያመጣው ቀና ነገርና ውጤት የለም። ፈረንሳይም ሆነ እንግሊዝ መንግስት ቀየርን ቢሉም ያውም የቅኝ ገዢ የደም ጥሜታቸው ረክቶ የተገኘ አይደለም። የሁሉም ፍላጎት የተዳከመች አፍሪካ ነውና አፍሪካን እርስ በርስ አፈራርቀውና አዳምተው በግርግር ግርግር ለዘራፊ ያመቻልና የተፈጠረው ሀብቷን ለመዝረፍ ነው። ኮልታን፣ ወርቅ፣ አልማዝ፣ ኦፓል፣ ቤንዚን፣ የዛፍ እንጨትና አህያም ሳይቀር ወደ እነሱ እየተጓዘ ነው። ደካማ አገዛዞች መኖራቸው፣ በሙስና የተጨማለቁ መንግስቶች መኖራቸው ለዘመናዊ ቅኝ ገዢዎች ደስታቸውና የሚፈልጉት ነው። ሙስና በአፍሪካ ተስፋፋ የሚሉት ለይስሙላና ባዞምባ ደረጃ እንጂ ሙስናውን ይፈልጉታል፣ ይደግፉታል። ወያኔ በሙስና ያገራችንን ወርቅ ከባንክ በጠራራ ፀሐይ ሲዘርፍ ያደረሱበት ወቀሳ ቢያንስ በእኛ በኢትዮጵያውያን አልተደመጠም። ቢሊዮን ዶላሮች በመለስና አዜብ በወያኔ መንጋ ተዘርፎ ወደ አሜሪካም ሳይቀር ሲጓጓዝ አያውቁም ማለትን መድፈር አንችልም። አምባገነናዊ ዘረኛ አገዛዝ መሆኑን ቢያውቁም በሙሉ ዴሞክራሲ የተመረጠ አገዛዝ ነው ብለውም በአደባባይ አይናቸውን በጨው አጥበው ዋሽተውለታል። የኢትዮጵያ መንግስት ሳይሆን የነሱ አውሬ አገዛዝና ቡችላቸው መሆኑ ለነሱ ዋና ነውና በአህጉራችን በሞላ ከቀኝ ግዛት ባልተናነሰ ክፋትና ጨካኔ በመንቀሳቀስ በጥብጠውናል፣ ቦጥብጠውናል። ሊቀጥሉ ያሰቡትና የደገሱልንም ይህንኑ ነው። በዚህ ድግስ መገኘት ራስን ከማጥፋት የሚቆጠር ነውና እርኩስ ዓላማቸው ከግብ እንዳይደርስ አምረን መታገል ግዴታችን ነው። የኤርትራው አምባገነን አካሄዱ እኔ ከሞትኩ ሰርዶ አይብቀል ነውና ሊመጣበት ለተቃረበው ፍጻሜ ተዘጋጅቶ ተኪ እንኳ ያዘጋጀ ሳይሆን አገሬ የሚላትን ሊያበጣበጥ መወሰኑ ሚስጥር አልሆነም። መዘዙ ለኢትዮጵያም የሚተርፍ ነው። የነ ሳውዲና ኤሚሬትስ ጉድ ጉድና ጦርነት ነግ ለኢትዮጵያ ምን ያህል ጎጂ እንደሚሆን ለማስረዳት አሰብ ወደብ ለነሱ ተሽጦ የጦር ሰፈር መስርተዋል ማለቱንም አንገደድም። ያንዣበበው አደጋ ግልጽ ነው። ወያኔ ህዝብን መዝብሬ ግድብ በአባይ ላይ እሰራለሁ ያለው ለኢትዮጵያ አስቦ ሳይሆን ለራሱ ትርፍና አገርን ለአደጋ ለማጋለጥ በመሆኑ ከወደ ግብጽ የተዘጋጀልን የሚበጀን አለመሆኑን ከወዲሁ እናውቀዋለን። ወያኔ አገራችንን አዳክሞና ከተሻለውም ከፋፍሎ ሲፈረጥጥ ሲንኮታኮት ኮሎኔል ተብዮ ቡከን ለወያኔና ሻቢያ አሳልፎ እንደሰጠን ሁሉ ወያኔም ለግብጽ ጥቃት አጋልጦን እንደሚያከትም ከወዲሁ የሚታወቅ ነው። ጎንደርን መከፋፈልና ለማዳከም ማሴር፣ አማራና ኦሮሞን ለማያባራ ክፍፍልና ጦርነት ለመዳረግ ሴራ መሸረብና ከፋፋይ ቅጥረኞችን ማሰማራት የሽግግሩን ሂደት በቁጥጥር ስር ለማስገባትና ከተቻለም ሂደቱንም ባፍጢሙ ለመድፋት በባዕዳንም ድጋፍ እየተካሄደ ያለው ሁሉ ኢትዮጵያን ለማንበርከክ አድክሞ መግዛት የሚለውን የዘመናዊ ቅኝ ገዢዎችን እቅድ በስራ ላይ ለማዋል የሚደረግ ነው። አገር ወዳድ ድርጅቶች ህብረት እንዳይመሰርቱ ደንቃራ በመሆን ነጋጠባ ህብረት መሰረትን ብለው ፈንጂ የሚቀብሩና ይባስ ብለውም በብሔር ክፍፍል ደረጃና ግንጠላንም ባካተተ መርህ ስር በሻቢያ ቁጥጥር ስር ግንባር ምስረታ ብሎ የሚካሄደው የሚዶለተው ሁሉ የሚያሳየን ድልን ሊቀሙን ዛሬን ነገ ሊያደርጉብን አገራችንን ሊያዳክሙና የባዕድ ተገዢ ሆና እንድትቀጥል ሊያደርጉ መሆኑን ያረጋግጣል። በአፍሪካ ደረጃም ሐቀኛ የአፍሪካ ህብረት እንዲፈጠር የሚፈልጉትን ትናንት እነ ሉሙምባ፣ ንክሩማ፣ ሳሞራ ማሼልን ወዘተ ገድለው ወይም በመፈንቅል አስወግደው ዛሬ እነ ካቢላን፣ ዴቢን፣ ወያኔን፣ ሳሱ ንጉዌሶን፣ ሙሰቪኒን አቅፈውና ደግፈው አፍሪካን እያሽመደመዱ ናቸው። ከፋፍለህ ግዛው ደርቷል። አዲሲቷ ዘመናዊ የቅኝ ገዢ ማለትም ቻይና የተራበ ጅብ አይነት አፍሪካን መዝረፍ ብቻ ሳይሆን በቀጥታም ልትይዝ እንቅስቃሴዋን ጀምራለች። ከ30 ዓመታት በኋላ 300 ሚሊዮን ቻይናዎች በአፍሪካ ነዋሪ ይሆናሉ የሚባለውንም በቸልታ የምናየው መሆን የለበትም። ቻይና የአፍሪካን ብቻ ሳይሆን የአፍሪካ ህዝቦች ጠላት የሆኑትን ገዢዎች አቅፋና ደግፋ በሙስና ገዝታ ይዛ እንዳለችም ለማንም ግልጽ ነው። ወደ ጅቡቲ ጦር ሰፈር ከፍታ በሺዎች ወታደሮች ማምጣቷ ጥቅሟን ለማስጠበቅ ወረራ ለማካሄድ ዝግጁ መሆኗንም ጠቃሚ ነው። የተደገሰልን ይህ ሁሉ ነው። ሉዓላዊነታችን ተደፍሮ መብት አልባ ሆነን እንድንገዛ የቅኝ ገዢዎችም ሽኩቻ ዝሆኖች ሲጣሉ ሳሩ ይጎዳል እንደተባለው ለኛ ለመላ አፍሪካውያን መርገምና መከራ እንደሚሆን ለማረጋጋትም ነብይነትን አይጠይቅም። በአፍሪካ ላይ የተጠነሰሰውን ከእይታ ሳናርቀና ያካባቢያችን ሁኔታ በአገራችን ላይ የሚኖረውን አንደምታ ሳንስት በትኩረት ደረጃ ግን ወደ አገራችን ስንመለስ ለህዝባችን ትግል ዋናው ጠላት ደንቃራ ሆኖ ያለው የወያኔ አገዛዝ ነው። ይህን እርኩስ ቡድን ሊረዱ ይነሳሉ የምንላቸውንም አንዱ የምንሰጣቸው ትምህርት በገቢር በተጨባጭ ወያኔን ስናሸብረውና ስናተራምሰው መሆኑ ግልጽ ነው። ሁኔታው ሲጠጥር ወያኔን ሳይወዱ በግድ እርግፍ አርገው የሚተውት ይሆናሉ። ካልተውትም በወረስነው ጀግንነት የውጭ ወራሪዎችን ለመፋለም ዝግጁ ሆነን መገኘት ይኖርብናል። ህብረት እንዳንመሰርት ለወያኔም ለባዕድም አድረው ከሀገራችን ጠላቶች ጋር ተባብረው ሊያግዱን ሊያደናቅፉን የተነሱትንም የምንተኛላቸው ሊሆን አይችልም። በሻቢያ የበላይ ጠባቂነት ጸረ ወያኔ ግንባር ሊኖር አይችልም። ተቋቋመ ቢባል እንኳ ቀደም እንዳየነው ጭንጋፍ መሆኑ የማይቀር ነው። በዚህ ላይ ምንም ጥርጥር የለንም። ይህን ካልነዘንዳ ያለን ግዳጅ ኢትዮጵያዊ ትግላችንን ማጠናከር፣ ህብረትን ማጠናከር፣ በጋራ ለኢትዮጵያ መዋደቅ ብቻ ነው። ሌላ ዙሪት መግባቱ አስፈላጊ አይደለም። የሀገራችንን ጥፋት ከሚፈልጉትም ጋር ማበር ሳይሆን መጻረር ግዳጃችን መሆኑን ላፍታም መዘንጋት የለብንም። አንድነታችንና ህብረታችን ዋና የትግሉ መሳሪያችን ነውና ይህን ሊቀሙ የሚፈልጉትን ሁሉ አምረን መቃወምና መታገል ያስፈልገናል። የአስመሳይ ታጋዮችና አስመሳይ ኢትዮጵያውያን ጊዜ አክትሟል። ኢትዮጵያ በሐቀኛ ልጆቿ ታፍራና ተከብራ እንደምትኖር ምንም ጥርጥር የለንም። የት ደርሰናል? የሀገራችን ተጨባጭ ሁኔታ ለደግም ይሁን ለክፉ ለውጥን ሲያሳይ ቆም ብለን አደብ ገዝተን የት ደርሰናል ብለን መመርመር ግዴታችን ሆኖ ይገኛል። በተለይም ግርግርና ውዥንብር ሲሰፍን ከሃይሃይታው ፈንጠር ብሎ በጥሞና ምን እየተካሄደ ነው? ወዴትስ እያመራን ነው? ብለን ስናጤን ምን ማድረግ እንዳለብን ግልጽ ሆኖ ይከሰታል። ታሪክ የረሳ ስህተትን ይደግማል ነውና በተደጋጋሚ የትግላችንን ድል እየተቀማን ህዝብም ለመከራ ኢትዮጵያም ለጥፋት ስትደረግ አይተናልና ዛሬ አገር አድኑን ትግል አደናቅፈው ለከፋ አደጋና የርስ በርስ ፍጅት ሊዳርጓት የተነሱትን በጊዜ መቋቋም መቻልና አገራችንን መጠበቅ እንዳለብን ግልጽ ነው። ዛሬ ከመቼውም ጊዜ በበለጠ ኢትዮጵያ በክፉ አደጋ ላይ ናት። ባለፉት 3-4 ዓመታት ህዝባችን የወያኔን ከፋፍለ ግዛ ፖለቲካ አደባይቶ በመተባበር ያካሄደው ጽኑ ትግል ወያኔን ማንገዳገዱ የሚታመን ነው። ወያኔ ከቁንጫቸው ሞት ቀደም ብሎ ጀምሮ ውስጡ እየተናደ መምጣቱ ቢታወቅም ቀውሱ ከመጠን በላይ ሆኖበት ሊዳከም የቻለው ህዝብ ባካሄደው መራራት ትግል ነው። ይኸው ትግል የጠየቀው መስዋዕትነት የሺዎችን ህይወት መሆኑን መዘንጋት የለበትም። ህዝብ ተፈጀ ሳይሆን ህዝብ ታግሎ ለአገሩ ተሰዋ ነው ሐቁ። ይህ መራራና ቀጣይ ህዝባዊ ትግል የወያኔን ቀውስ አባብሶ እርስ በርሳቸው ማናክሶ ወያኔ የተጠቀመበትን ከፋፍለ ግዛ አሽመድምዶ የግንጠላና የዘር ጥላቻ ቀንቃኞችን ጎራ አተራምሶ ለመሰረታዊ ለውጥ እንቢልታ ማሰማትን ጀምሮ እንደነበር ሁላችንም አይተናል። ይህ የተባበረ የህዝብ ትግል ወደ ድል ካመራ ጥቅማቸው የሚጎዳ መሆኑን ያመኑ ክፍሎች ትግሉን ለማደናቀፍ ተረባረቡ። ወያኔ ከሚያካሄደው ጥቃት ባሻገር ኢትዮጵያን ሊገነጥሉ የሚመኙ ጠባቦች በአማራው ህዝብ ላይ ፍጅትን እውን ማድረግ ምኞታቸው የሆነ የጥላቻ አባወራዎች ምዕራባውያንና ትላንትም ሆነ ዛሬ የሀገራችን ጠላት የሆኑ የአረብ መንግስታት በየፊናቸውም ሆነ በጋራ ትግላችን ላይ ሲያሰሩ መቆየታቸውንም መካድ የሚቻል አይደለም። ወያኔ በያዘው ሊቀጥል አለመቻሉ ግልጽ ቢሆንም ሐቁን መቀበል ስላቃተው አሜሪካ ባላት መንገድ ሁሉ ወያኔዎች ላይ ጫና ማድረጉን በግልጽ ተያያዘችው። ትግሉን አደናቅፎ ወያኔ ኢህአዴግ የተባሉትንም ማዳን የነሱ መፍትሄ እምብርትም እምቡጥም ነበርና ከመንጋው ውስጥ ይህን የማዳን ሚና በሚገባ ሊጫወቱ የሚችሉ ተፈልገው ገዱ፣ ደመቀ፣ አብይና ለማ የሚባሉት ላይ መደምደሚያ ተደርሶ ከነዚህ ውስጥ ለአሜሪካ የሚያመችና ብቁ ሊባል የሚችል በሚል ተጠንቶ በአዲሱ የወያኔ ሹም ላይ የመጨረሻው ምርጫ ወይም ውሳኔ ላይ መደረሱ በአሁኑ ጊዜ አይናቸውን ላልጨፈኑ በስተቀር ለሁሉም ግልጽ ሆኖ የባዕድ ጋዜጦችም እየተቹበት ነው። በተዘጋጀው መንገድም መፍሰስ ይቻል ዘንድ ሀብታም የአረብ ሀገሮች ሳውዲ አረቢያና የተባበሩት ኤሚሬትስም የሂደቱ ደጋፊዎች ሆነው ቀረቡ። ቀሪው ታሪክ ነው ይላሉ ፈረንጆች። የህዝብ ትግል ቢያንስ በተወሰኑ አካባቢዎች ተዳፈነ፣ ቆመ። በፈረንጆቹ የተዘጋጀው የአዲሱን ሹም ሰብዕና ማሻሻጥ መርሃ ግብር በሰፊው በስራ ላይ ውሎ ብዙዎችን ጠለፈ። የህዝብ ትግል የደም ግብር ከፍሎ ያመጣውን ውጤት ለሹሙ ተሰጠው። የሹሙም ሃይማኖት ሚና ተሰጥቶት እስካሁንም በስራ ላይ እየዋለ ነው። በተጨባጭ የተሰራው ጥቂት ቢሆንም አንዳንዱ ለምሳሌ እስረኛ መፍታት በኃይለ ማርያም ደሳለኝ ጊዜም የተጀመረ ቢሆንም ይህ ነው የሚባል ቁም ነገር በተጨባጭ በመሬት ላይ ሳይሰራ ውዳሴው ለሹሙ ተሽጎደጎደ። ምንም እንኳ አዲሱ ጠቅላይ ሚኒስትር የበፊቱ ወያኔ ሲናገር ያልተሰማውን የሀገራችንን ስም ደጋግሞ ቢያነሳም ወንጀል ባገዛዙ መፈጸሙን ቢያምንም ለውጥ ይመጣል ቢልም ኢትዮጵያዊ ኃይሎችና ኢትዮጵያዊነትን የማዳከም ሥራ ይበልጥ እንዲቀጥል ተደረገ። ህዝብ ሰንደቅ ዓላማውን አክብሮና አውለብልቦ በመገኘት ብሔራዊ ስሜቱን ቢያስረግጥም ቀደም ብሎ የተዘጋጀው ኢትዮጵያዊነቱን የማዳከሙ ሴራ በዚያው ልክ ተፋፍሞ እነሆ ዛሬ የንጠላ ኃይላት ሁሉ መድረክ ያገኙበት፣ ሰንደቅ ዓላማ የሚዋረድበት፣ የግንጠላ አርማዎች የሚውለበለቡበት፣ ክርስቲያንና ቤተ ክርስቲያናት የሚቃጠሉበት፣ አማራ ጠላት ተብሎ የሚገደልበትና ጸረ አማራ ሐውልቶችን ለማቆም መሠረት የሚጣልበት ሁኔታ ላይ ደርሰናል። በወያኔና በኦህዴድ የተወሰነ ክፍል ያለው ፉክክር እንዳለ ሆኖ በሂደቱ የወያኔ የበላይነት የተዳከመ ቢመስልም ወያኔ ስለ ጉዳዩ የመጨረሻ ቃሉን ያልሰጠ መሆኑ ለማንም ግልጽ ነው። በዚያውም የትግራይ የበላይነት ሲባል የነበረውን ሰርዞ በሕዝብ የበላይነት ባልነው መተካት ሳይሆን በሌላ ብሔር የበላይነት ለመተካት ተጨባጭ እንቅስቃሴ የሚንጸባረቅበት አካሄድም እየታየ ነው። የጥላቻ ሐውልት ሲያቆሙ የሳሉትን ካርታ ማየቱ ብቻ ይበቃል። ወያኔም ትግል ሲጀምር እነ ወልቃይት ጠገዴን ትግራይ አካል ብለው የሳሉትን የወሰኑትን የቀድሞ መስራቾቹን በአሁኑ ጊዜ ጠርቶ ማቀፉንም አይተናል። የሁኔታው ማዕከል አዲሱ ጠቅላይ ሚኒስትርና ወዳጆቹ ለኢትዮጵያ ቀና ያስባሉ አያስቡም የሚለው ሳይሆን መጠርጠር ከቶም የሚገባን መሆኑ እንዳለ ሆኖ ዋናው ቁም ነገር በተያዘው መንገድ ምን ውጤት ይኖራል የሚለው ነው። በበኩላችን ከግምትና ግምገማ ባሻገር ለ28 ዓመታት የወያኔ አመራር አባል መኮንን ሰላይ ሆኖ ከቆየና የአሜሪካ የስለላ ተቋም ስልጡን ከሆነ ሰው ህዝባዊ ለውጥን ባንጠብቅም በያዘው መንገድ ግን ሳይውል ሳያድር ለውጥን ባዶ የሚያስቀር እንጂ ለውጥ የሚያመጣልን አይሆንም ከሚል ድምዳሜ ገና ከጠዋቱ የደረስንበት ነው። በጉዳዩ ያለንን ተመክሮ በባዶ ተስፋና አጓጉል አባዜ ካልሰረዝነው በስተቀር በመንግስቱም በመለስም ስልጣን ሲያዝ ሆ ብለው የጨፈሩ ተላሎች በአገራችን ላይ ጉዳት አደረሱ እንጂ ይመጣል ካልናቸው አስከፊ ሁኔታ ሊያመልጡ አልቻሉም። ስር ነቀል ለውጥ የሚባለውን አዲሶቹ ገዢዎች ያለ ምክንያት አልተቃወሙትም። የያዙት ጎዳና ሁሉን ህዝብ ያሳተፈ የሽግግር ሂደትን የሚሰርዝና ያለውን የነበረውን የሚያስቀጥል በመሆኑ የሥርዓቱ መወገድ ፍላጎታቸው አልሆነም። ይህም ከራሳቸው ንግግርና ድርጊቶች ከቀሰምነው ተመክሮ ያገኘነው እንጂ መላምት አለመሆኑ ግልጥ ሊሆን ይገባል። የህዝብን ፍላጎት ተጻረውም አገር አጥፊውን ሕገ መንግሥት ብዬ ሰነድ እናስከብራለን፣ ኢህአዴግም ተጠናክሮ ይቀጥላል፣ ምርጫም ያደርጋል ሲሉ ሥርዓቱን ከቀውሱ አውጥቶ ማደስ እንጂ ማስወገድ ስር ነቀል ለውጥ ማድረግ አለመሆኑ በገሃድ ታይቷል። በሹሙም በራሱ በይፋ ተነግሯል። ኢህአዴግን ለማስቀጠልና በዚህ አጭበርባሪና ጸረ ህዝብ ስብስብ ስርም ያው የምንቃወመውን ምርጫ ለማካሄድ ሲሉ ሺዎች ውድ ሕይወታቸውን አሳልፈው አልሰጡም። በኢህአዴግ ምርጫ አሸናፊ የሚሆነው ያው የወያኔ ሰው እንጂ ማንም ሌላ ሊሆን አይችልም። ሁሉን አቀፍ ሽግግርን ትቶ በብሔርና በሃይማኖት ማንነት ላይ መተማመን ውጤቱ አያምርም። ኢትዮጵያ ትጥፋ፣ ትገነጣጠል፣ አማራና ክርስቲያን ይታረድ ሲሉና በአደባባይ ሲለፍፉም የተሰሙት ወንጀለኞች ለፍርድ መቅረብ ሲገባቸው የክብር እንግዳ መሆናቸው መጪውን ሁኔታ የሚጠቁም ከሆነ ይጠቁማልናም አገራችን ላስከፊ አደጋ እየተጋለጠች መሆኗ ቁልጭ ብሎ ይታያል። ከምጣዱ ወደ እሳቱ እየገባ ያለውም ኢትዮጵያዊ ነን የሚለው ህዝብ ወደማይታሰብ የህብረት ምርጫና ወደ መራራ ትግል መገፋቱ ከወዲሁ የሚታይ ነው። የኢትዮጵያ ዋና ችግር የሰፈነው ዘረኝነትና ጥበት ሆኖ መባጀቱን ካረሳን ዛሬም ይህን ተንከባክቦ ለማስቀጠል የሚታየው አዝማሚያ ከበፊቱ በበለጠ ደም የሚያፋስስ መሆኑ አይቀሬ ነው። የተናቀውም የህዝብ ክፍል በራስ መከላከል የሚወስደው እርምጃ ሰፊ ጉዳትን ሊያደርስ የሚችል ይሆናል። ንስሐ ያልገባን ወንጀለኛ ማቀፍ መርዙ ያልወጣለትን እባብ ከጉያ ማስገባት አይነት ነው። ሁሉን አቀፍ የሽግግር ሂደት እውን ከሆነ ወደ መጫረሱና መፋጀቱ የጅጅጋ ጉዞ ሳንጀምር ሁሉንም ጉዳይ በሰፊና ዴሞክራሲያዊ ውይይት ለመፍታት አመቺ ሁኔታን ይፈጥራል። አንድ ሰው ወይም ቡድን ብቻ የሚፈታ ችግር የለንምና ግባችን አገርን በጥብጦ መገንጠል እስካልሆነ ድረስ የጋራው ምክክርና ግብግብ እንደሚመኙልን በክላሽንና መንጫ ሳይሆን በጠረጴዛ ዙሪያ በዲሞክራሲ ውይይት ይሆንና የብዙሃኑ አውንታ መንገዳችንን ይቀይሳል። አዲሱ ጠቅላይ ሚኒስትር ሲናገር እንደተሰማው የሽግግር ሂደትና የሽግግር መንግስት መስረታ የሚለው ላይ የግንዛቤ እጥረት አለበት። የተገኘው ሁሉ ሚኒስቴር ልሁን ይላል በማለት አጉል ትርጉም ሰጥቶታል። የሽግግር ሂደት ግን በሀገሪቱ የወደፊት ዕጣ ፈንታ ላይ የህዝብን ተሳታፊነትና ወሳኝነት የሚያረጋግጥ እንጂ ለስልጣን የሚደረግ የእሽቅድምድም መድረክ አይደለም። አዲሱ ሹም የግሉንና የቡድኑን የበላይነት አስቀድሞ ተገኝቶ አገራችንን ወደማይጠቅምና ወደማይሆን አቅጣጫ ሊወስዳት ተነስቷል። ይህን በተመለከተ ያለንን አስተያየትና ምክር በተገቢው መንገድ ብናደርስም ልንሰማ ቀርቶ ያው አሜሪካ በሰጠው እዝ መሰረት ድርጅታችንንም ለመክፈልና ለማግለል ወስነው እየተንቀሳቀሱ ነው። ሁሉም የፖለቲካ እስረኞች ሳይፈቱ ይኸው እስረኛ መፍታቱ ቆሟል ማለት ይቻላል። ለምሳሌ በጣሊያን ኤምባሲ ያሉ ሁለት አዛውንት ኢሰፓዎች ክስ ስላለባቸው አይፈቱም ሲባል በብዙ መቶ ሺህ ቁጥር ለጠፋው የዜጎች ህይወት ተጠያቂ የሆነውን አውሬ ፋሽስት ጋብዞና አግባብቶ ከስደቱ ለመመለስ ጥረት ታይቷል። በህዝብ ደም ማላገጥ፣ በፍትህ ፈላጊው ላይ ሁሉ ንቀትን ማንጸባረቅ የወላጅን ሮሮ አለመስማት መሆኑም ግልጽ ሆኗል። በስመ እርቅና መግባባት ጥፋቱን ያላመነውን ወንጀለኛ ማቀፍ፣ ህዝብ የሸጠውን ቤተ መንግስት ማስገባት ወዘተ እየታዩ ያሉ ጸያፍ ድርጊቶች ናቸው። ከመቶ ሺህ ያላነሰ ህዝብ ደሙን የገበረለትን መሬትም በአረቦችና አሜሪካ ግፊት ተሸንፎ ለሻዕቢያ መስጠት ዘላቂ መፍትሄና ሰላምን የሚያመጣ ለመሆኑ የሚታይ ነው። ይህን የምንለው ለህዝባችን ሰላምን ካለመፈለግ ሳይሆን ለእውነተኛና ለዘላቂ ሰላም ካለን ጽኑ ፍላጎት ነው። የአገርና የህዝብን ንብረትም ለባዕድ ለመሸጥ መነሳት ለህዝብ የሚሰጠው ጥቅም እንደሌለም ክርክር አይጠይቀንም። በሙስና የተጨማለቁ ወያኔዎችንም መልሶ መሾም ትርጉም አልባ አይደለም። ይህ ሁሉ እንዳለ ሆኖ ህዝብን ሳያማክሩ የሚወሰዱ እርምጃዎች ጠባብ ሊባል በሚችል ሚዛን የሚደረገው ሹመትም የሚያመለክቱት ዴሞክራሲን አይደለም። ይህን የአዲሱን ጠቅላይ ሚኒስትር ጉዳይ ወያኔ ምላሽ ሊሰጥ በዝግጅት ላይ መሆኑም የማይታወቅ ሳይሆን የሚጠበቅ ነው። በመስከረሙ የኢህአዴግ ስብሰባ የሚሞከረው ውጤት ካልሰጠ ውጤት ሰጪ እርምጃን ወያኔን ከመውሰድ የሚያግደው ምንም ኃይል የለም። የወያኔን እርምጃ ሊያስቆም ይችል የነበረው ቀደም ሲል እንደታየው አሽመድምዶት የነበረው የህዝብ ትግል ነው። በአሁን ወቅት የሚያሳስብ ደረጃ የህዝቡን ትግል አቀዛቅዘውታል፣ ዝም አሰኝተውታል። አሜሪካ በግብጽ ህዝብ ላይ አልሲሲን አመጣች እንጂ ከህዝባዊ ትግል ጎን እስከ መጨረሻው አልቆመችም። በህዝብ ድጋፍ ላይ እንጂ በባዕዳን ላይ አመኔታን መጣል መጨረሻው እንደማያምር ታሪክ ያስተማረን ሐቅ ነው። ሰርስረናቸዋል፣ ተዳክመዋል። ዋናዎቹ ላይም እርምጃ እስከ መውሰድ ደርሰን ተዘጋጅተንም ነበር። በወታደር ብዛት አብዛኛው ኦሮሞና አማራ ነው፣ በስልት እናስወግዳቸዋለን ወዘተ የሚባለውን ሁሉ የወያኔ ሰላዮች ለሚመለከታቸው እንደሚያደርሱና ወንፊትነት አሁንም ሰፍኖ እንዳለ ደግሞ አንድ ሁለት ብለን ስም ቦታ ጠርተን እንድናቀርብ የሚጠብቅ ይኖራል ብለን አንገምትም። በመለስ ጊዜ የኦነግ ጦር የተባለውን የወያኔ ሰርጎ ገቦች ከጥቅም ውጭ አውለውት መሪዎቹ የመውጫ ቪዛ ተሰጥቷቸውና መለስን በሻዕቢያ አቅራቢነት በእንባ ተሰናብተው ወደ ስደት መሄዳቸው የቅርብ ጊዜ ታሪክ ነው። ማስታወሱ ይጠቅማል። ወያኔን እናውቀዋለን ብሎ መናቁም አይጥ ሞቷን ስትሻ እንዳያስብልም መጠንቀቁ አይከፋም። በጥቅሉ ላልተለወጠና አሁንም ታጥቆ ላለ ወያኔ ሰለባ ላለመሆን ጥንቃቄ ማድረጉ ተገቢ ነው። የህዝብን ድጋፍ መሰረት ማድረጉ፣ ሁሉን ኃይሎች ለማቀፍ በሽግግር ሂደት መጣሩ ይመረጥ የምንለውም ለዚሁ ነው። አስተማማኝና ጀርባን ማስጠጊያ መጠበቂያ የህዝብ ተሳትፎና ድጋፍ እንጂ የወያኔ ኢህአዴግ ወታደሮች ወይም መሪዎች ወይም አሜሪካ አይደሉም። ስር ነቀል ለውጥ ያልነውም ይህን መሰል ለውጥ እየተጨናገፈ ያለፈው በዚያው በመንታው እየተተካ ስርዓቱ በዋና መልኩና ይዘቱ እየቀጠለና ህዝብ የስልጣን ምንጭ የሆነበት መንግስት ሳይመሰረት የሚቀጥል ሆኖ በመገኘቱም ነው። በየትኛውም ጊዜ ህዝብ የሚፈልገው ስር ነቀል ለውጥ በኢትዮጵያ ሙሉ በሙሉ ተካሂዶ አያውቅም። ጆሮ ያለው ይስማ፣ ጆሮ ያለው ይስማ። የደረስንበት ሁኔታ በህዝብና በወያኔ አገዛዝ መካከል ያለው መሰረታዊ ቅራኔ ገና ያልተፈታበት ነው። የህዝብ ትግል ድል የተነጠቀበትም ነው ብንል ስህተት አይሆንም። ፍትህ አሁንም ጠፍቷል። ወንጀል አደግ ስርዓቱ ቀጥሏል ስንል በአዲስ ፈሊጥ አክራሪዎች ቂመኞች ሊሉን አዲሶቹም ሲቃጡ ተደምጠዋል። የኢትዮጵያ ህዝብ ቂም ቢይዝ በበደሉትና ግብ በፈጸሙበት ላይ ክስ ቢመሰረት ለፍርድ ይቅረቡ ቢል ሲያንሳው ነው። እንደ ህዝብ ሊያጠፉት በተነሱት ላይ ጥላቻ ቢይዝና እርቅ የሚባለውም ከአንገት በላይና ጊዜ ገመግሻ መሆኑን ተገንዝቦ የምን እርቅ ቢል ምን ጥፋት አለው? በለውጥ ሽፋን የተጠነሰሰው ኢትዮጵያን ሊያጠፋ የሚችል ነው ብሎ ቢጠረጥርም ተገቢ ነው። በፖለቲካ የዋህነት አገርን ያሳጣል እንጂ አይጠቅምም። አይናችንን ከፍተን ተታለን በውብ ቃላት ተደናግረን እንደ በግ ካራጆቻችን እንዳንሰምር ከፍተኛ ጥንቃቄ ማድረግ አለብን። በየትኛውም የእርቅ ማጠየቂያ ከፋሽስቱ መንግስቱ ኃይለማርያም ጋር በሌጣው ታረቁ ሊለን የሚችል የለም። ህዝብና አገርን ካጠፋው ዘረኛ ወያኔም ጋር እንዲሁ። ሃይማኖት ሌላ፣ ፖለቲካና ይዘቱ ሌላ። ኤርትራን አስመልክቶ የተወሰደው እርምጃን ስንፈትሽ ጠቀሜታው ለምንና ለማን ነው ብለን ስንጠይቅም ሰላም ሰላም የሚባለውን በደፈናው መጻረር ሳይሆን የሀገርን መሬትና የህዝብን ደም ማክበርና አለመርሳትም ነው። በፖለቲካ እያንዳንዱ ውሳኔና እርምጃ ላይ የህዝብ አቋም መንጸባረቁ አስፈላጊ ከመሆኑም በላይ ለህዝብና ለሀገር ይጠቅማል አይጠቅምም የሚለውን ማገናዘብ ያስፈልጋል። ስዩም መስፍን በአልጀርሱ ስምምነት ድል ተቀዳጀን ብሎ ሲቀጥፍና ሊያደናግረን ሲጥር የተፈጠረውን ሁኔታ ማስታወስ ይገባል። መሬታችንን ለሱዳን ሰጥቶ ወያኔ በረሃ ነው ወዘተ ብሎ ሊያታልለን ሞክሮ እንደነበርና አሁንም ሱዳን እያደረገ ያለውን መስፋፋት የካደና የጸረ ሰላሞች ወሬ እያለ መድረቁንም አለመርሳቱ ተገቢ ነው። ፓርቲዎችና ፖለቲከኞች በመጥፎ ይዘቱና ትርጉሙ ስለራሳቸው በሚለፍፉት በፈጠሩት ተክለሰውነት የሚገመቱ ሳይሆን ዋናው ስራቸው እንዲሁም የስራቸው የድርጊታቸው ተጨባጭ ይዘትና አንደምታው ነው። ከጫጫታውና ከበሮ ድለቃው ባሻገር ሐቀኛውን ሁኔታ ለመረዳት ለመጨበጥ መጣሩ ይበልጥ ይመረጣል። የወልቃይት ጥያቄ የዳቦ ነው የውሃ ነው የሚለን ህዝባዊ ጥቅማችንን ከቶም የማያስጠብቅ ለጥያቄያችንም ተገቢውን ምላሽ ለመስጠት ያልተዘጋጀ መሆኑን ማወቅ ይቻላል። የነወልቃይት ጥያቄ በህዝበ ውሳኔ ይፈታ የሚሉንም የወያኔ ተጻራሪዎች ሳይሆኑ እዚያው ከወያኔ ቤተሰብ ውስጥ የሚርመሰመሱ ናቸው። ዋና ዋናዎቹን ጥያቄዎች ሳንረሳ፣ መፈክራችንንም ሳንተው፣ ሰንደቃችንንም ከትቢያ ሳንወረውር፣ በማተባችን በእምነታችን ጸንተን መታገል ነው የኢትዮጵያዊነት ይዘቱና ትርጉሙ። ማዕከላዊ ተዘጋ ብለው መሬቱን ሊቀራመቱ ሲነሱ በደርዘን ማዕከላዊዎች በየቦታው እስረኞች ታጭቀውባቸው እንደሚገኙ መዘንጋት የለብንም። በሬ ሆይ በሬ ሆይ፣ ሳሩን አየህና ገደሉን ሳታይ ሊባልብን በር መክፈትም የለብንም። ህዝባዊ ትግላችንን ለማደናቀፍ ሴራ ሲጎነጎንና አዋቂ ተብዬ ትውልደ ኢትዮጵያና ባዕዳንም በዋሽንግተን በርካታ ስብሰባዎች ሲያካሂዱ የተባለው ቢያንስ ለድርጅታችን ምስጢር ስላልነበረ በየጊዜው በጽሑፎቻችን ሆነ በፍኖተ አማካይነት ሴራውን ለመጠቆም ለማጋለጥ ጥረናል። ኋላም ለያዝነው አቋምም መነሻው ይኸው ግንዛቤያችን ነው። ስርዓቱን እነሱ በተለይም ጦሩን ያሉ ለማዳን ሰው ሲመረጥና ስልጠና ሲሰጠው ጀምሮ የሀፓን በተመለከተ የተያዘውን አቋም ዛሬ በስራ ላይ እየዋለ ያለውን ምንነትም ከደረስንበት ቆይተናል። አሜሪካ በአገራችን ላይ ያለውን ህገወጥ ተጽዕኖ ተቃውመን ባቢዮት ከሀገር ስላባረር ነው የያዘውን ቂም አሁንም የቀጠለበት በመሆኑ የሀፓን ማግለል ማራቅ ወይም ከፋፍሎ ማዳከም በሚል መርክ ሲሰራ መቆየቱ የታወቀ ነው። በዘመነ ደርግ ምንም አይነት ውግዘት ያላደረስንበት ቢሆንም ቂም ነው ብሎ ቀጥሏል። የኢትዮጵያን ጥቅም አሳልፈን የማንሰጥ በመሆናችንም በአያሌው ጎርብጠናል። የአዲሶቹን ሹሞችና የአሜሪካን እቅድ ያበላሻል የተባለው ድርጅት እነሱ በሚቆጣጠሩት መገናኛ ብዙሃንም እንዳይቀርብ አዘው እንደቆሙም ያወቅነው ውሳኔ ነው። ስለያፓ ጥናትና ግምገማ ብሎ ጽሑፍ ያቀረበውንም ግለሰብ ማንነቱን የማናውቀው አይደለም። የምናውቀው ሻለቃና የሌሎች የመሰሎቹ ሚና የኢትዮጵያዊ ሳይሆን የቅጥረኛ ነው ብለን አስረድተናል። ጊዜ ስጦ ስንባል ቀደምም ጊዜ ሰጥተን ጉድ ሆነናልና እንብኝ ማለታችን ትክክል ነው የሚል ግምት አለን። አዲሶቹ ሹሞች ለራሳቸው ጊዜን መስጠትና በቀና ጎዳና መጓዛቀታቸው ይኸው በራሳቸው ላይ መዘዝን አምጥተዋል። አቋማችንን የመያዝም የመግለጽም መብታችንን ማንም ሊነካብን ሊገድብብን ባለመፈለጋችንም ሰውየው በአምላክ የተላከልን ነው ብለው ሲቀባጥሩም አልበረጋግንም። አካሄዱና ይዘቱ የህዝብን የዴሞክራሲ ፍላጎት ይጻረራል ስንል በአቋማችን ጸንተናል። መሳሳታችንንም በድግግትና በቀና ተጨባጭ አቋምና እርምጃ ማሳየት ሁሉም ስላልቻሉ ወደ ስድቡና አሳፋሪ ቃላት ወርደው ማክቸልቸሉን በፊደል ልዩነት ደም ተፋሰሱ እስከማለት መዝቀጡን በአደባባይ አረጋግጠዋል። የሽግግር ሂደት ይኖር ሲሉ ቆይተው ሸብረክ በማለት ከሹሙ ጎን የተሰለፉትን ታዘብናቸው እንጂ እነሱን ተከትለን ትክክለኛ ህዝባዊ አቋማችንን አልቀየርንም። የሚያስቀይረን ሁኔታ ካለመኖሩ ባሻገር እንዲያውም ለሀገራችን ህልውናና ለህዝባችን ደህንነት እንድንሰጋ ተደርጓል ባይነን። በትግሉ ባገኘው ድል ተጠናክሮ የነበረውን ኢትዮጵያዊነት ዛሬ በፈተና ላይ እየጣሉት ያሉት እነማን እንደሆኑ ህዝብ ሁሉ ያውቃል። የኢትዮጵያዊነትና የኢትዮጵያ ጠላቶች መሰባሰባቸውና ሰንደቃችንን ማክቸልቸላቸው አለምክንያትና ዝግጅት አይደለም። ለብሔረተኞች እየተሰጠ ያለው ቦታና እንክብካቤ ኢትዮጵያዊውን የሚያረጋጋ አይደለም። ይህን ስንል የማንኛውም ኢትዮጵያዊ ባህሉ፣ ቋንቋው፣ ማንነቱ ለሀገራችን ህብር ጌጥነት በአገሩ ያለው እኩልነትና ሙሉ መብት በማንም እንዲነካ እንዲገሰስ ባለመፈለግም ጭምር ነው። ፋሽስቱን መጥራት ኢትዮጵያ ከኦሮሚያ ትውጣ ባዩን ወዘተ በክብር መጋበዙና ማዳነቁ ማንንም ሀቀኛ አገር ወዳድ ኢትዮጵያዊ የሚያሳዝብ እንጂ እሰየው የሚያሰኝ አይደለም። ኢሳያስንም ጋብዞ የታየው የሥነ ሥርዓት ጥሰት የአረቡ ልዑል ሹፌር መሆን የተከበረች አገርን ዝቅ አደረገ እንጂ ማንም እሰየው የሚለው አልሆነም። ዝርዝሩ ይዘቱን ጠቋሚ ነው። ሀቅን ተናግሮ ከመሸበት ያድሯል ተብሎ የለ። የነበረንንና ያዝነውን አቋም በተጨባጭ ውድቅ አይሰራም ማለቱ ያቃታቸው ሁሉ ያለውን ተጨባጭ ሁኔታ የደረስንበትን ወሳኝና ተፈታታኝ ጊዜ ሸፋፍነው በደፈናው የነሱ መርሃ ግብር የቆየነው ለአሁኑ ወቅት አይሆንም፣ ቅስቀሳቸውንም ማንም አይደግፈውም ማለቱን መርጠዋል። ድርጅቱ በ1964 ዓመተ ምህረት ቢመሰረትም ከያኔም ያነሳቸው ብዙዎቹ መሰረታዊ ጥያቄዎች ምላሽ ያላገኙ መሆናቸው የሚካድ አይደለም። ምላሽ አግኝተው ባረፍ ደስተኛ በሆንም ነበር፣ ግን አልሆነም። የድርጅቱ መርሃ ግብርም በየጊዜው በየጉባኤው ከሁኔታዎች ጋር እንዲጣጣም ሆኖ ተሻሽሎ መቅረቡ ደግሞ የሚታወቅ ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ሕዝብ፣ የሀገር ሉዓላዊነት ይከበር ይረጋገጥ፣ ሰርቶ አደሩ ሕዝብ መብቱ ይከበር፣ ብሔራዊ ነጋዴዎች ከበርቴዎች ይቅደሙ፣ የሴቶች እኩልነት ይረጋገጥ፣ የሀገራችን ሰራዊት ሀገር ጠባቂ እንጂ የሆነ ድርጅት መሳሪያ አይሁን፣ ዘረኝነት ይወገድ ያልነው የቱ ነው? ጊዜ ያለፈበት ያረጀ ያፈጀ አቋምና ጥያቄ የአባቀስቀሳም ሰሚ ካጣ ለምንስ ነው የአዲሱ ሹም መስሪያ ቤት ለአመታት ሊዘጋንና ሊያፍነን የተዋደቀው? የድርጅቱ መርሃ ግብር ይዘቱ የህዝብ ፍላጎትና ጥያቄ ነው፣ ሌላ ምንም አይደለም። አሁንም በተጨባጭ የግዳጆችን ቀደም ተከተል በመያዝ ሁሉም እስረኞች ይፈቱ፣ ጸረ ህዝብ አዋቾች ይሻሩ፣ የሽግግር ሂደት ይጀመር እያለ ነው። የትኛው ነው ጊዜ ያለፈበት ጥያቄና አቋም? ወያኔ ኢህአዴግን የሚቃወሙ አቋሞች ናቸው፣ ትክክልና ተገቢ ወቅታዊ። ሌላ ምንስ ተጠብቆ እንደነበር ይገርመናል። ትግሉ እኮ የወያኔን ስርዓት ለመጣል ለማስወገድ እንጂ ለማደስ ለመጠገን መቼም ሆኖ አያውቅም። አለ ህዝብ ነጻ ምርጫና ፍላጎት መለስን በአዲሱ ሹም ለመተካት በረከትንና ሌሎቹንም በተለጣፊዎች ተክተን አገር ሰላም ብለን ለመጓዝ ቅንጣትም ዓላማ ወይም ፍላጎት የለንም። እንደ ህዝብ እያለ ያለው ስር ነቀል የስርዓት ለውጥ እኮ ነው። የኢትዮጵያ አንድነት አለ እንጂ አገራችንን እንገንጥል ያለም ህዝብ የለም። ታዲያ የግንጣዮች መንጋን ማስቀደም ከመድረክ ላይ ማውጣትን ምን አመጣው? በሆነ ምክንያት አዲሱ ጠቅላይ ሚኒስትር ባለመቻሉ ፕሬዚደንቱ አማራን በሚንጫ ባዩን ሊቀበል ተገደደ እንጂ በዚህ ደረጃ ሊያከብሩት የወሰኑት ኦነግ እንደሚለው የኦህዴድ ሰላይና ተላላኪ ሆኖ ጥላቻን በአማራ ላይ በኢትዮጵያ ላይ ሲያሰራጭ በመክረሙ ነው። ጥያቄዎችና ጥርጣሬ ቀስቃሽ ክስተቶች ተበራክተዋል። እንታይ ጉዱ እንደሚሉት ወያኔዎች መጠየቅ መጠራጠር ሲያንሰ ነው። የት ደርሰናል ስንል የተወሰኑ ክፍሎች ጫጫታና ግርግር ለመካፈል የተዘጋጀንበት ቦታ ላይ አንገኘም። ለመሰረታዊ የህዝብ ጥያቄዎች ምላሽ የመስጠት ጥረት ሲደረግ እያየን አይደለንም። ሁሉም የፖለቲካ እስረኞች አልተፈቱም። ለእኛም ሆነ ለረጅም ዓመታት ለታገቱ እስረኞች የተሰጠው መልስ በሕይወት ካሉም አጣርተን ይፈታሉ፣ ከሞቱም ሐዘን እንቀመጣለን የሚል አጓጉል ምላሽ ነው። አስራችኋቸው አጠፋችኋቸው የሚባሉትና የት እንዳሉ ንገሩን ፍቷቸው የሚባሉት ብርቅዬ ዜጎች የሚሉ የሚያነቡ እናትና አባቶች፣ እህቶች፣ ወንድሞች፣ ልጆች፣ ጓዶችም ወዳጆችም አሏቸው። በቁስሉ እንጨት ስደድበት፣ ያልደረሰበት ግልግል ያውቃል፣ ውድቅ እርቅንም ይሰብካል። አዲሶቹ ሹሞች ሁኔታውን የተቆጣጠሩ መስሏቸው ቢቧርቁም ሆነ ቢደነፉ በተጨባጭ ሥልጣን አሁንም ከወያኔ መዳፍ ተፈልቅቃ አልወጣችም። የስመኝን ግድያ ያጤኗል። በእስር የቆዩ የወያኔ ተቃዋሚዎች ላይ እርምጃ መውሰድ መጀመሩን ይመለከቷል። በኢህአፓነት ተጠርጥረው ተይዘው ለግብረ ስየል ተዳርገው የቆዩት ደብዛቸው አሁንም መጥፋቱን ያጤኗል። ለውጥ መጥቷል። ነገ የኢትዮጵያ አንድነት ተጠብቆ ዴሞክራሲ የሚሰፍንበት ሁኔታ ተከስቷል ወይስ የግንጣይ መንጋ የዴሞክራሲ ጠላቶች ቀን ወጥቶላቸው የኢትዮጵያ ህልውናና አንድነት ለአደጋ ተጋልጧል? ሁሉም ኢትዮጵያዊ ለዚህ ትክክለኛውን ምላሽ መስጠት ከቻለና ከፈቀደ ክርክርና ውዝግብ አይኖርም። ሀገር ማዳን ትግሉም መቀጠል ይችላል። ጸረ ወያኔ ትግላችን ይፋፋም። የህዝቧ እኩልነትና አንድነት ለሰፈነባት ኢትዮጵያ ትግሉ ይቀጥላል። ኢትዮጵያ በልጆቿ ተከብራ ትኖራለች። ህዝብ አሸናፊ ነው።
ግንባርክን አሳየው።